Gambino BOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የሁድ ምሽት ጥር 22 2014 ዓመተ ምህረት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። በመስተንግዶ አብራችሁ የማመሻው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰማቸው ብለን የመረጥናቸው መሰናዶች አዘጋጅተናል። አብራችሁን ቆዩ። በአፍሪካ ትልቁ የጎዳና ላይ የአትሌቲክስ ፌስቲቫል እንደሆነ የሚነገርለት ታላቁ ሩጫ እሁድ ለት ለ21ኛ ጊዜ በአዲስ አበባ ባካሄደው ውድድር ላይ በጀመረው የአረንጓዴ ዘመቻ ከ350 ኪሎ ግራም በላይ የሚመዝን ደረቅ ቆሻሻ ተሰብስቦ እንደገና ጥቅም ላይ እንዲውል ማድረጉን አስታውቋል። በ21 ዓመታት ታሪኩ ለመጀመሪያ ጊዜ አረንጓዴ ዘመቻን የተቀላቀለው ታላቁ ሩጫ በቀጣይ በሀገሪቱ ላይ የሚያካሄዳቸው ውድድሮች የአካባቢ ጥበቃን ታሳቢ ያደረጉና የህብረተሰቡን ግንዛቤ የሚያሰፉ መሆናቸውንም ገልጿል። በታላቁ ሩጫ ስለተከናወነው የአረንጓዴ ዘመቻና ጅማሬው ያመጣው ውጤት ከታላቁ ሩጫ በኢትዮጵያ የኦፕሬሽን ዳይሬክተር ዳግም ተሾመ ጋር ቆይታ አድርጌያለሁ። ቀጥሎ ይቀርባል።
የኤሌክትሪክ መኪናዎችን መጠቀም በዘመቻቹ ውስጥ አካተቱ መገኘቱ ምን ያክል ነው በኢትዮጵያ ውስጥ?
እንግዲህ አሁን ላይ በጣም ብዙ ላይ ሆኖ ይሻላል። የኛ ሙድድር መስራች ኃይሌ ገብረስላሴ በማራቶን ሞተር ዘንድሮ ያስመረቀው የኤሌክትሪክ መኪናዎች መገጣጠሚያ አለው እና በተቻለ የተወሰኑ በየአመቱ ያው እየተመረተ ወደ ገበያ ይገባል። ግን አሁን ኢትዮጵያ ውስጥ አቬለብል ስለሆነ ብቻ ሳይሆን ያንን ማስተዋወቅ የፈለግነው አማራጮቹ እንዳሉ ሰዎች ወደዛ ምርጫ እንዲገቡ አሁን ሳይኖር መማር ከጀመሩ የአክሰሲቢሊቲው ሲኖር ምርጫቸውን ወደዛ እንዲያደርጉም ይረዳል። አሁን በጣም በቅርበት መኖርም የለበትም ግን ደግሞ አማራጮች አሉ። ይሄ የተቋቋሙ ሁለት ድርጅቶች አሉ። ከዛ በተጨማሪ ሌሎችን የመኪና አምራች ድርጅቶች ወደዚህ እየሄዱ ስለሆነ በአጠቃላይ በአለም ላይ ኢቭን ኢትዮጵያ ውስጥም እንደህግ ወጣል። እነዚህ ከ2000 ዓመተ ምህረት በፊት የተመረቱ መኪናዎች፣ በነዳጅ የሚሰሩ መኪናዎች ኢትዮጵያ ውስጥ የሚገቡበት መንገድ በጣም እየቀነሰ እንዲመጣ ከመደረጉም አኳያ ብዙ ድርጅቶች ወደ ኤሌክትሪክ መኪና ወደ ማስመጣት እየሄዱም ነው እና ወደፊት ከ2-3 ዓመት በኋላ ደግሞ በደንብ አቬለብል ይሆናል ብለን እናስባለን።
ይሄ የመጀመሪያ ጊዜያችሁ ነው ይህንን የአረንጓዴነት ዘመቻን ወይም አረንጓዴ ሩጫን በታላቁ ሩጫ ላይ ስትተገብሩ እና ከዚህ በኋላ በሚኖሩት ውድድሮች ላይም ይሄ ነገር ተግባራዊ ይደረጋል ወይ?
በአመት ውስጥ ከ6-10 ውድድሮች እናካሄዳለን። ግን በዋናነት የምንጠቅሳቸው 3 ትልልቅ ውድድሮች ነው። አንዱ ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትሩ የድርጅቱ የስያሜው ውድድር እሱ ነው። በየአመቱ ህዳር ላይ የሚካሄደው ዘንድሮ ጥር ላይ ነው የተካሄደው። የፊታችን የካቲት ደግሞ የምናካሄደው ሐዋሳ ከተማ ላይ ዘንድሮ ለ13ኛ ጊዜ የምናደርገው የግማሽ ማራቶን ውድድር አለን። መጋቢት ደግሞ የምናደርገው በየአመቱ የሴቶችን አቺቭመንት ኢትዮጵያውያን ሴቶችን ደግሞ ትልልቅ ስራ የሚሰሩ ሴቶችን የምንዘክርበት የሴቶች ብቻ የ5 ኪሎ ሜትር ሩጫ አለን። እነዚህን ነገሮች ቢያንስ በየአመቱ እነዚህ 3 ትልልቅ ውድድሮቻችን ላይ እንተገብራቸዋለን። ይህንን ሁሉም ውድድሮቻችን ላይ መተግበር ብዙ ነገር ለኛም ያቀለልናል። ለምሳሌ ምዝገባን በስልክ ማድረግ የትኛውም ውድድር ላይ የሚሳተፍ ተሳታፊ በስልክ ቢመዘገብ ተሳታፊውን ይቀለዋል፣ እንዳዘጋጅኛም ይቀለናል። እና ያንን ሁሉም ውድድሮቻችን ላይ ነው የምንተገብረው። ግን ደግሞ በትልቁ የዚህ የሐዋሳ ሩጫና የሴቶች ሩጫዎቻችንም ላይ እናደርገዋለን።
የአየር ንብረት ለውጥና ለውጡ የሚያስከትላቸው ተጽዕኖች በኢትዮጵያም በዓለም ደረጃም በርካታ ለውጦችን ተጽዕኖችን እያደረሰ ያለ ነገር ነውና ታላቁ ሩጫ ይህንን ዘመቻ መጀመሩ እንደው በአጠቃላይ የአየር ንብረት ለውጥን ለመዋጋት ወይም ደግሞ ህብረተሰቡ ከለውጡ ጋራ ተላምዶ ኑሮውን የሚያስተካክልበት መንገድ ከመፈለግ አኳያ ምን አስተዋጽኦ ያደርጋል?
ለታላቁ ሩጫ ካስቀመጥናቸው መርሆች አንዱ ለህብረተሰቡ ጠቃሚ የሆኑ መልእክቶችን ማስተላለፍ። ስለዚህ ሩጫዎች ደግሞ እንደዚህ ህዝባዊ ሩጫዎች እነዛን መልእክቶች ለማስተላለፍ በጣም ነው። ምክንያቱም 20,000 ሰው ሲወጣ ውድድሩን ለመሳተፍ በአንድ ጊዜ ለ20,000 ሰው መልእክትን ነገር 20,000 ሰው ብቻ አይደለም ይሰማው። ወጣቶች ከሆኑ ለወላጆቻቸው ይነግራሉ፣ ወላጆች ከሆኑ ለልጆቻቸው ይነግራሉ። እንደ ቤተሰብ ነው። የቤተሰብ ውድድር ስለሚሆን ብዙ ጊዜ ብዙ መልእክቶችን በእንደዚህ አይነት ውድድሮች ማስተላለፍ እንችላለን ብለን እናስባለን፣ እናስተላልፋለን። ብዙ ኢምፓክቶችንም በተለያዩ አመታት ባደረግናቸው ውድድሮች ባስተላለፍናቸው መልእክቶች አይተናቸዋል። እና ይህን ነገር መጀመራችን የእውነትም ከ2-3 አመት በኋላ በደንብ ህብረተሰቡ ላይ ትልቅ ተጽዕኖ የሚያሳድር ትልቅ ደግሞ የአስተሳሰብ ለውጥ የሚያመጣ የአኗኗር ዘይቤውንም በደንብ የሚያሻሽል አይነት መልእክት ነው። ውድድራችንም ላይ ይህንን ማድረጋችን ለህብረተሰቡም እንደኛም እንደ ውድድር አዘጋጅም በጣም ይጠቅማል ብዬ አስባለሁ።
አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። የጎዳና ላይ አትሌቲክስ የሆነው ታላቁ ሩጫ ከ21 አመታት በኋላ አረንጓዴ ዘመቻዎችን በመቀላቀል በአካባቢ ጥበቃ ዙሪያ ግንዛቤ ለማስፋት እንቅስቃሴ ጀምሯል። ይህ እንቅስቃሴ ምን እንደሚመስልና በህብረተሰቡ ዘንድ ስለሚኖረው ተጽዕኖ እንዲነግረን በታላቁ ሩጫ የኦፕሬሽን ዳይሬክተር ከሆነው ዳግም ተሾመ ጋር እያደረግን ያለውን ቆይታ ነው የምትከታተሉት። ወደ ውይይቱ እንመለስ።
የኤሌክትሪክ መኪናዎችን መጠቀም በዘመቻችሁ ውስጥ አካተቱ መገኘቱ ምን ያክል ነው በኢትዮጵያ ውስጥ?
እንግዲህ አሁን ላይ በጣም ብዙ ላይ ሆኖ ይሻላል። እኛ ሙድድር መስራች ኃይሌ ገብረስላሴ በማራቶን ሞተር ዘንድሮ ያስመረቀው የኤሌክትሪክ መኪናዎች መገጣጠሚያ አለ እና በተቻለ የተወሰኑ በየአመቱ ያው እየተመረተ ወደ ገበያ ይገባል። ግን አሁን ኢትዮጵያ ውስጥ አቬለብል ስለሆነ ብቻ ሳይሆን ያንን ማስተዋወቅ የፈለግ ነው ማራጮቹ እንዳሉ ሰዎች ወደዛ ምርጫ እንዲገቡ። አሁን ሳይኖር መማር ከጀመሩ አክሰሲቢሊቲ ሲኖር ምርጫቸውን ወደዛ እንዲያደርጉም ይረዳል። ይሄ አሁን በጣም በቅርበት መኖርም ያለበትን ግን ደግሞ አማራጮች አሉ። ይሄ የተኳስ ኩልሽ ሁለት ድርጅቶች አሉ። ከዛ በተጨማሪ ሌሎችም የመኪና አምራች ድርጅቶች ወደዚህ እየሄዱ ስለሆነ በአጠቃላይ በዓለም ላይ ኢቭን ኢትዮጵያ ውስጥም እንደ ህግ ወጥቷል። እነዚህ ከ2000 ዓ.ም በፊት የተመረቱ መኪናዎች፣ በነዳጅ የሚሰሩ መኪናዎች ኢትዮጵያ ውስጥ የሚገቡበት መንገድ በጣም እየቀነሰ እንዲመጣ ከመደረጉም አኳያ ብዙ ድርጅቶች ወደ ኤሌክትሪክ መኪና ወደ ማስመጣት እየሄዱም ነው እና ወደፊት ከ2-3 ዓመት በኋላ ደግሞ በደንብ አቬለብል ይሆናል ብለን እናስባለን።
ይሄ የመጀመሪያ ጊዜያችሁ ነው ይህንን የአረንጓዴነት ዘመቻን ወይም አረንጓዴ ሩጫን በታላቁ ሩጫ ላይ ስትተገብሩ እና ከዚህ በኋላ በሚኖሩት ውድድሮች ላይም ይሄ ነገር ተግባራዊ ይደረጋል ወይ?
በአመት ውስጥ ከ6-10 ውድድሮች እናካሄዳለን። ግን በዋናነት የምንጠቅሳቸው 3 ትልልቅ ውድድሮች ነው። አንዱ ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትሩ የድርጅቱ የስያሜው ውድድር እሱ ነው። በየአመቱ ወዳር ላይ የሚካሄደው ዘንድሮ ጥር ላይ ነው የተካሄደው። የፊታችን የካቲት ደግሞ የምናካሄደው ሀዋሳ ከተማ ላይ ዘንድሮ ለ13ኛ ጊዜ የምናደርገው የግማሽ ማራቶን ውድድር አለን። መጋቢት ደግሞ የምናደርገው በየአመቱ የሴቶችን አቺቭመንት ኢትዮጵያውያን ሴቶችን ደግሞ ትልልቅ ስራ የሚሰሩ ሴቶችን የምንዘክርበት የሴቶች ብቻ የ5 ኪሎ ሜትር ሩጫ አለን። እነዚህን ነገሮች ቢያንስ በየአመቱ እነዚህ 3 ትልልቅ ውድድሮቻችን ላይ እንተገብራቸዋለን። ይሄንን ሁሉም ውድድሮቻችን ላይ መተግበር ብዙ ነገር ለእኛም ያቀለልናል። ለምሳሌ ምዝገባን በስልክ ማድረግ የትኛውም ውድድር ላይ የሚሳተፍ ተሳታፊ በስልክ ቢመዘገብ ተሳታፊውም ይቀለዋል፣ እንዳዘጋጅ እኛም ይቀለናል። እና ያንን ሁሉም ውድድሮቻችን ላይ ነው የምንተገብረው። ግን ደግሞ በትልቁ የዚህ የሀዋሳ ሩጫና የሴቶች ሩጫዎቻችንም ላይ እናደርገዋለን።
የአየር ንብረት ለውጥና ለውጡ የሚያስከትላቸው ተጽዕኖች በኢትዮጵያም በዓለም ደረጃም በርካታ ለውጦችን ተጽዕኖችን እያደረሰ ያለ ነገር ነው እና ታላቁ ሩጫ ይህንን ዘመቻ መጀመሩ እንደው በአጠቃላይ የአየር ንብረት ለውጥን ለመዋጋት ወይም ደግሞ ህብረተሰቡ ከለውጡ ጋር ተላምዶ ኑሮውን የሚያስተካክልበት መንገድ ከመፈለግ አኳያ ምን አስተዋጽኦ ያደርጋል?
እንደ ታላቁ ሩጫ ካስቀመጥናቸው መርሆች አንዱ ለህብረተሰቡ ጠቃሚ የሆኑ መልእክቶችን ማስተላለፍ። ስለዚህ ሩጫዎች ደግሞ እንደዚህ ህዝባዊ ሩጫዎች እነዛን መልእክቶች ለማስተላለፍ በጣም ነው የሚጠቅሙት። ምክንያቱም 20,000 ሰው ሲወጣ ውድድሩን ለመሳተፍ በአንድ ጊዜ ለ20,000 ሰው ስን ነገር 20,000 ሰው ብቻ አይደለም የሚሰማው። ወጣቶች ከሆኑ ለወላጆቻቸው ይነግራሉ፣ ወላጆች ከሆኑ ለልጆቻቸው ይነግራሉ። እንደ ቤተሰብ ነው የቤተሰቡ ውድድር ስለሚሆን ብዙ ጊዜ ብዙ መልእክቶችን በእንደዚህ አይነት ውድድሮች ማስተላለፍ እንችላለን ብለን እናስባለን፣ እናስተላልፋለን። ብዙ ኢምፓክቶችንም በተለያዩ አመታት ባደረግናቸው ውድድሮች ባስተላለፍናቸው መልእክቶች አይተናቸዋለና ይህን መጀመራችን ይህን ነገር መጀመራችን የእውነትም ከ2-3 አመት በኋላ በደንብ ህብረተሰቡ ላይ ትልቅ ተጽዕኖ የሚያሳድር ትልቅ ደግሞ የአስተሳሰብ ለውጥ የሚያመጣ የአኗኗር ዘይቤውንም በደንብ የሚያሻሽል አይነት መልእክት ነው። ውድድራችንም ላይ ይህንን ማድረጋችን ለህብረተሰቡም እንደኛም እንደ ውድድር አዘጋጅም በጣም ይጠቅናል ብዬ አስባለሁ።
እንግዲህ ዳግም ታላቁ ሩጫ የአካባቢ ጥበቃን ግንዛቤ ለመፍጠር የጀመረውን ተነሳሽነት አስመልክቶ ለአድማጮቻችን ማብራሪያ ስለሰጠልን በጣም ነው የምናመሰግነው።
እኔም አመሰግናለሁ።
ከታላቁ ሩጫ የኦፕሬሽን ዳይሬክተር የሆነው ዳግም ተሾመ ጋር የነበረን ቆይታን የተከታተላችሁት ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው የጋቢና መሰናዷችን ይቀጥላል። አሁን ወደ ተከታዩ መሰናዷችን እንለፍ። ገና በለጋድሚዋ የቤተሰባል ህይወት ለማሻሻል ስትል ወደ ትዳር የገባችው ወይዘሮ መሰረት አዛገ በልጅነቷ የልጅነት በትሆንም ኑሮን ታግላ ራሷን አቀታለች። ነገር ግን በለጋድሜ የልጅነት መሆን የሚያመጣውን ችግር ለመቅረፍ በጎዳና ላይ የወደቁ እናቶችን በመሰብሰብና መጠለያ በመስጠት የታድሶ መርሃ ግብር እንዲያገኙና በኋላ ቤት ተከራይተው ራሳቸውን ችለው እንዲወጡ ለመርዳት በመሰረት በጓድራጎ ድርጅት በኩል እየጣረች ነው። ኤደን ገረመው ከወይዘሮ መሰረት ጋር ቆይታ አድርጋ ተከታዩን አሰናድታለች።
ወይዘሮ መሰረት አዛገ በጎዳናና በዝቅተኛ የኑሮ ደረጃ ላይ የሚኖሩ እናቶችና ልጆቻቸውን በማሰባሰብ መጠለያ በመስጠት የስነ ልቦና ድጋፍ በማድረግና መልሶ በማቋቋም አገልግሎት ላይ ትኩረቱን ያደረገው የመሰረት በጎ አድራጎት ድርጅት መስራች ናቸው። ወይዘሮ መሰረት ለዚህ ድርጅት መቋቋም ራሳቸው በግል ህይወታቸው ላይ ያጋጠማቸው ችግር መነሻ እንደሆነ ይናገራሉ።
አባቴ የፖሊስ መኮንን ነበር። ጀምር ብራ ነበር የሚሰራው። እናቴ ቤት መቤት ነች። እስከ አምስተኛ ክፍል እስከ መማር ድረስ ጥሩ ኑሮ ነበረን። ኬክ እየተገዛለን ትምህርት ቤት በመኪና እየሄድን ነበር ብንማረው። አንድ ቀን ቤት ስመጣ ይለቀሳል። ምንድን ነው ስል አባቴ ታስሯል። ለስምንት አመታት ነው የታሰረው አባቴ። በዛ ጊዜ ውስጥ ሌሊኝ ትልቋ ቤት ውስጥ ያለው ልጅ እኛን ሰባት ልጆቿን ከጉያዋ ላለመነጠን ነው። ምንም ገቢ የላትም። እናቴ ወርቋን እየሸጠች እቃውን እየሸጠች ስጨርሳ የተጨነኩና እኔ እንኳ ብቀነስላት ጥሩ ነው ብዬ ባላገባ 15 አመቴ ማለት 16 አመቴ ልጅ ስወልድ ትምህርት ቤት ለመሄድን ልጅ ብያያዝኩ እናቴ ቀይ እየወሰድኩ እንዲሁም ሌላ ጣጣ መጣውባት። በጣም ተሰማኝ። በጣም አዘንኩኝ። አንድ ቀን የችግር ሲያልፍ ግን የእናቴን ውለታ ሌሎችን ሴቶች በመደገፍ ነው የምከፍለው ብዬ ለራሴ ቃል ገባሁ። ያችን ቃሌን ጠብቄያለሁ ብዬ አስባለሁ።
ይሄ ህልም ታዲያ ተሳክቶ የዛሬ 9 አመት መሰረት ግብረሰናይ ድርጅትን ፈጠረ። የተቋሙ መስራችና ዳይሬክተር ስለሚሰሯቸው ስራዎች እንዲህ ያስተዋውቃሉ።
መሰረት የበጎ አድራጎት ሴቶችና ህጻናትን ህይወት መሰረት ለማድረግ የተቋቋመ አገልግሎት ድርጅት ነው። ሴቶች ተገደው ይፈታላ በወጣትነት ዕድሜዋ ልጅ የወለደችና በመውለዷ ምክንያት አላማዋ የተናጠበች ሴትን ነው የምንደግፈው። ህጻናት ደግሞ ወላጆቻቸውን በሞት ያጡና በችግር የተጋለጡ ህጻናት ጤናቸው ተጠብቆ ከትምህርት ገበታቸው እንዳይስተጓጎሉ ለማድረግ ነው። እንግዲህ ዋና ዋና አላማዎቻችን የትምህርት ፕሮግራሞች ላይ እንሰራለን። የጤና ፕሮግራሞች ላይ እንሰራለን። ለእናቶችም ለህጻናቶችም የስነ ልቦና ድጋፍ እንሰጣለን። የአካባቢ አየር ጥበቃን ደግሞ ሴቶች አቅም ግንባታ ጋር ቀናጅተን እንሰራለን። ማህበራዊ ተጠያቂነት የሚባል ፕሮጀክት ደግሞ እንሰራለን። እሱም ትምህርትና ጤና ላይ ነው።
ወይዘሮ መሰረት ብዙ ጊዜ ሴቶች ባለመማር በለጋ እድሜ በማግባት እንዲሁም ከክፍለ ሀገር ወደ አዲስ አበባ የተሻለ ህይወት ፍለጋ ከመጡ በኋላ በጾታዊ ጥቃት አሊያም በተለያዩ ሁኔታዎች ውስጥ ሆነው በማርገዝ ለጎዳና ህይወት እንደሚጋለጡ ጠቅሰው እነዚህ ሴቶችና ልጆቻቸውን መልሶ ለማቋቋምም ድርጅታቸው የተሃድሶ መርሃ ግብር በመቅረጽ መጠለያ ውስጥ እንዲኖሩ በማድረግ እየሰራ መሆኑን ይገልጻሉ።
አዲስ አበባ እንግዲህ የሀገራችን ዋና መዲና ነች። ሁሉም የሀገራችን ክልሎች ነው ሴቶች የሚመጡት እኛም ጋር ያሉት እና እነዛ ሴቶች ዘመድ ነው የሚያመጣቸው። መጀመሪያ አክስት ወይም ታመጣቸዋለች ወይ የሩቅ ዘመድ ወይ የቅርብ ዘመድ። እዛ ቤት የመደፈር አደጋ ይደርስባቸዋል። ከዛ ቁርፎ ደግሞ ሰራተኝነት፣ የቤት ሰራተኝነት ይቀጠራሉ። ሁለት ሶስት የመደፈር አደጋ ሲደርስባቸው መንገድ ላይ መቆም ይጀምራሉ። ወይም ደግሞ ሴተኛ አዳሪነት ህይወት መምራት ይጀምራሉ። በሽታ ይዘቸዋል፣ ተስፋ ይቆርጣሉ፣ ልጅ ያረግዛሉ። ያኔ ደግሞ ምንም ነገር ሲያጡ ጎዳና ላይ ይሆናሉ እና እዛ ጎዳና ላይ ሱሶችን ጨምሮ ኤች አይ ቪ ኤድስ፣ ከዛም በላይ የተለያዩ በሽታዎች ይዟቸዋል። ወዲያውኑ ነው እንግዲህ ተከታታይ ልጅ ከዛ በኋላ የሚወልዱት። ስለራሳቸው ምንም ነገር ማሰብ ያቆማል እና ትልቁ ነገር ከተማ ውስጥ ሲመጣ ሰዎች ገንዘብ ለማጣት መጀመሪያ የሚመስላቸው እና እነዚህ ችግሮች በሙሉ ስለማያስተውሉ ነው ወደዚህ የሚመጡት እና እኛ እንዲሁም ይሄ አንድ ልጅ ፕሮግራማችን ላይ ራሳችን ሂደን ስለሆነ በየቦታው የምናከፋፍለው ይችንም ትምህርት ተቻለ ለኮሚኒቲው ላገኘን የህብረተሰብ ክፍል እንሰጣለን እና ሰዎች ለጎዳና ህይወት ትልቁ ተግዳሮታችን የባህላችን ጉዳይ ነው። ከዛ ማንሳት ነው የኛ ተግዳሮ። ያችንና ለማንሳት በጣም ብዙ መመላለስ፣ በጣም ብዙ ማሳመን አለብን። ከዛ በኋላ ደግሞ ወደ ማዕከላችን ሲመጡ ለምሳሌ 3 ልጅ ያላቸው አራት አልጋ ይኖራል እና ያንን ነገር የህይወታቸው መሰረት ማስያዣ እንደሆነ ማሳመን ማስተማር ይጠበቅብናል። ሳይካትሪስቶች፣ ሳይኮሎጂስቶች፣ ሌሎች የሶሻል ሰራተኞች መጥተው ተረባርበው ስራዎች መሰራት አለባቸው። የመጀመሪያው 3 ወር ከሱሳቸው እንዲላቀቁ ማስቲካዎች መግዛት፣ ቆዶዎች መግዛት፣ ቡና በየጊዜው ማፍላት፣ መንከባከብ፣ ሲጮሁ ሲሰድቡሽ መቻል ምናምን ይጠበቅብናል። እየተረጋጉ ከመጡ በኋላ ደግሞ ስልጠና ለመስጠት የህፃናት መዋያውን ለብቻ ሴቶቹን ለብቻ ለማድረግ ደግሞ ተጨማሪ ሰራተኛ ያስፈልገናል። ልክ ትምህርቱን የህይወት ክህሎት፣ ስራ ፈጠራ፣ የአመራር ብድር እና ቁጠባ አይነት ነገሮች እናስተምራለን። ልክ ያንን ማስተማር ስንጀምር ነው ወደ ህይወት መመለስ የሚፈልጉት። የመጨረሻው ግባችን አንድ ሴት በቃ እችላለሁ ልቀቁኝ፣ እኔ ሰርቼ ነው የምኖረው፣ እዚህ በኋላ በፍጹም አልለምንም፣ በፍጹም ሴተኛ አዳሪነት አልሰራም፣ በፍጹም አልሰርቅም፣ በቃ ብቁ ዜጋ ነኝ፣ ለልጆቼ በቂ እናትና አባት ነኝ ብላ ማመን አለባት። ያንን እንግዲህ እንዳልኩሽ የመጀመሪያው ዙራችን 8 ወር ፈጅቶብናል።
መልሶ የማቋቋሙ ሂደት ሙሉ ለሙሉ የመነሻ የቤት ዕቃና የሶስት ወር የቤት ኪራይ እንዲሁም የስራ ማስጀመሪያ ገንዘብንም እንደሚያጠቃልል ወይዘሮ መሰረት ይናገራሉ። የዚህ መርሃ ግብር ተጠቃሚ የሆነችው አበባ ታምራት በ16 ዓመቷ ካደገችበት ከጻድቃኔ ማርያም አካባቢ አዲስ አበባ በመምጣት ባል ብታገባም በተለያዩ ምክንያቶች ከባላው ጋር ባለመስማማቷ 2 ልጆቿን ይዛ ጎዳና ላይ እንደወደቀች ታስታውሳለች።
ቤት ተከራይቼ ነበረ። አጋጣሚ ልጆቼ አባት አልነበረም፣ ቤት ኪራይ መከፍለው ወጣሁ። የሚበላ የሚቀመስም አልነበረም። ልጆቼን ይዤ ወጣሁ ወደ ጎዳና ህይወት። ምንም አደርግ አልቻልኩም። የልጆቼን ህይወት ማቆየት ስላለብኝ ወጣሁ። እስጢፋኖስ ወጣሁ። እስጢፋኖስ አገኘችኝ። ባገኘችኝ ሰዓት ላይ ብዙ ነገሮች፣ ቤት ኪራይ ከፍላልኛለች፣ ዱካ ያርጋልኛለች፣ አልባሳት ሰጠኛለች፣ ብዙ ነገሮችን አርጋልኛለች፣ የምግብ ድጋፍ ምናምን አድርጋ ቤት ተከራይታ ከጎዳና ህይወት አውጥታኛለች። በተለይ ሳሰልጥነኝ 1500 ብር ነው የሰጠችኝ ለእኔ ማለት ነው። መጀመሪያ ያ 1500 ማለት ነው በብዙ ነገሮች ከ500 በጣም ብዙ ነገር ለውጣለች ለእኔ። በርበሬ ምናምን ጀምሬባት ነበር። ትንሽ ትንሽ እያደረኩ ጀርቻ ረገረችላለሁ፣ ቆሎ ሸጣለሁ፣ በዛች በዛች ነገር ታሪክ ለውጣልኛለች ለእኔ። አሁን ደግሞ የራሴ ቤት ደርሶኝ የራሴ ቤት ውስጥ ነው ያለው።
በተመሳሳይ የሁለት ልጆች እናት የሆነችውና ከመሰረት ግብረሰናይ ተቋም ጋር በቀበሌ በኩል እንደተገናኘች የምትገልጸው ወይዘሮ ፍሬዮት ጉልላት እሷንና 2 ልጆቿን ጎዳና ላይ ከመውጣት በታደጋት ተቋም ውስጥ በመቀጠር እያገለገለች መሆኑን ትናገራለች።
ከዛሬ 10 ዓመት በፊት የሁለት ልጆች እናት ነኝ። ያው በትዳር ዓለም ከባሌ ስለተጣለ እንደገናም ደግሞ አንደኛዋንም ልጅ እናቴ ስለሞተች የሚያሳድግልኝ እንደሌለበት ሰዓት ምንም ነገር እንደሌለኝ ማለት ነው ጎዳና ላይ መውጣት በተለይማ በወረዳ ደረጃ ነው። በቀበሌ ተፈመለመም ሽፍት ከእሷን ጋር ቢሞተዋል የተለያዩ አይነት ስልጠናዎችን በመውሰድ የመስክሉ ስልጠና፣ የልጆች መያዣ ስልጠና፣ የንግድ ስልጠና፣ እንደዚህ ሁሉ ስልጠናዎች ከወሰድኩ በኋላ በመንቀሳቀሻ በመነሻ 1500 ብር ሻርክ እያመጣሁ በመሸጥ የራሴንም ታሪክ በመቀየር የልጆችንም ህይወት በማስተካከል ትልቅ ለውጥ ነው ያመጣሁት በባህሬም በልጆችም ላይ በራሴ ላይ። ከዛ ውጭ ልጆቼ የባንክ አካውንት ተከፍቶላቸው በየወሩ የትምህርት ክፍያዎች ይከፈቱላቸው ይከፈልላቸዋል። ኢንፎርም ይሰፋላቸዋል። አሁን ላይ ነው መንግስት የመጣው። ስለዚህ ለልጆቼ የሙሉ የጤና ሕክምና የኔም የጤና ሕክምና ሙሉ ወጪ በሙሉ ወጪ ይከፈልልኛል። ታከማለሁ በግል ሆስፒታሎች ውስጥ ነው የምታከመው። ስለዚህ ምንም ነገር ሳይጎልብኝ ነበረ ገለገለ የነበረው በጤና እንኳን መሀል ላይ ትንሽ በጤና ሁኔታ ነገሮችን ሳቁም ራሴ ተመልሼ ደግሞ እንደገና እዛው ድርጅት ውስጥ በበጎ ፈቃደኝነት በማገልገል በማገዝ ለረጅም ጊዜ ቆይቼ ነበረ። አሁን ላይ ግን አዲስ በተከሰተው ወይም ደግሞ እናትና ልጅን ማቆያ ውስጥ በመስራት ላይ ይገኛሉ ይችላል። ምክንያቱም እኔ ያሳለፍኩትን ታሪክ እህቶች እንዳደግኩት እያደረግኩ ስለሆነ በጣም ደስተኛ ነኝ።
ወይዘሮ መሰረት በአሁን ሰዓት ድርጅታቸው እጅግ ሰፊ የሆነ የማህበረሰብ እርዳታ እንደሚሻና ለዚህም ሲባል በአይነቱ ለየት ያለ የድረገጽ የገቢ ማሰባሰቢያ መርሃ ግብር ላይ እየተሳተፈ እንደሆነና የህብረተሰቡ ተሳትፎም እንደሚያስፈልጋቸው ይገልጻሉ።
አሁን ብዙ ሰርተን ምንም ገንዘብ የለንም እና ትልቅ የገንዘብ ችግር አለብን። አሁን ገንዘቡ በመቆሙ ምክንያት ደግሞ የሰው ህይወት ሳይቀየር እንዲቀር ስለማንፈልግ በተቻለ መጠን እንዲደግፉ ማንኛውም ግብረሰናይ የወደ ሰብአዊ ፍጥር እንዲደግፈን እንፈልጋለን። ለዛ ነው አሁን ግሎባል ጊቪንግ ላይ ሰዎች በጎ ፍቃድ አገልግሎታችን ተቆመው ያንተ ሽግላንድ ፕሮጀክታችንን ፕሮሞት ተደርጎ እንዲገባና ሌሎችም ላይ እንዲያረጉልን አድርገናል። ያ ነገር ግን 40 ሰዎች ቢያንስ እና $5,000 ቢያንስ እንደ ሰረንጂ ፕሮቆታታ ኤፕሪል 5 የሚጀምር ካምፔን አለና እና የዛን ቀን ከዛ በላይ ሰዎች መደገፍ ከጀመሩ ቋሚ የሆነ የድጋፍ ነገር ይኖርና ድጋፋችን መደጋገፋችን ይቀጥላል ማለት ነው።
ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረ ዘገባ ኤደን ገረመው።
ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። አደናቻን ሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነኝ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። የነገ ሳይበለን መልካም ነው።